M-B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በዛሬም ሽስ ስርጭታችን ከሚደመጡት መካከል
እጅግ በጣም ብዙ ልዩነት አለ በኢትዮጵያና በዩናይትድ ስቴትስ የምርጫ ስነስርዓት ላይ።
ትውልደ ኢትዮጵያውያን ስለ ዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሐሳባቸውን ያካፍሉናል፣ በምሽቱ ይደመጣል። በመጪዎቹ ዓመታት በተማሪዎች ግብረ ገብ ላይ ትኩረት ሰጥቶ እንደሚሰራ የትምህርት ሚኒስቴር አስታውቋል። ዝርዝር ዘገባው ቆይት ብሎ ይደመጣል። እነዚህና ሌሎች ዘገባዎች የተካተቱበትን የምሽት ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ የድምጽ ምህንድስናውን ያከናውናል። በመቀጠል ስመኝሽ ቆየ አጫጭር ዜናዎችን ታስተማናለች።
አመሰግናለሁ ሀብታሙ። የሶማሌ ክልል መንግስት ሰሞኑን በአፋርና በኢሳ ሶማሌዎች መካከል የተፈጠረው ግጭት መንስኤ በሁለቱ ክልሎች አስቀድሞ የተፈረመውን የሰላም ስምምነት በጣሰ መልኩ በተከለከለ ቦታ ሰፈራ በመጀመሩ ነው ብሏል። የአፋር ክልል በበኩሉ ሰፋሪዎቹ በጎርፍ የተፈናቀሉ መሆናቸውን ገልጿል። የሶማሌ ክልል የአፋር ተጣቂዎች በፈጸሙት ጥቃት 27 ሰላማዊ የኢሳ ሶማሌዎች መገደላቸውን ሲገልጽ፣ የአፋር ክልል በበኩሉ በኢሳ ሶማሌዎች 8 ሰዎች ተገድለውብኛል ሲል ቅሬታውን አቅርቦ ነበር። ባለፈው ማክሰኞ የትምህርት ሚኒስቴር ባልደረቦች መገደላቸውን ተከትሎ የመከላከያ ሚኒስትር በገዳማይቱ ወይም ገርበ ኢሴ ቀበሌዎች መግባቱንም የሶማሌ ክልል ተችቶታል። በትላንትናው ለትም በሲቲ ዞን በርካታ ወረዳዎች የመከላከያ ሰራዊትን ሚና የሚያወግዝ የተቃውሞ ሰልፎችም ተካሂደዋል። ዘገባውን ከድሬዳዋ ያደረሰን አዲስ ቸኮል ነው። የታንዛኒያ ተቃዋሚ ፓርቲ ያሳለፈ ኖሮ በሀገሪቱ የተካሄደው ምርጫ ከፍተኛ ማጭበርበር የተፈጸመበት በመሆኑ ውጤቱን የማይቀበል መሆኑን አስታውቋል። ፕሬዝዳንታዊ እጩ ተፎካካሪ የሆኑት ቱንዱ ሊሱ እየተነገረ ያለውን የምርጫ ውጤት ዓለም አቀፉ ማህበረሰብ እንዳይቀበለውም ጠይቀዋል። ገዢው ፓርቲና የመንግስት ቃል አቀባዮች የምርጫው ድምጽ ተቆጥሮ እስኪያልቅ ድረስ ምንም የሚሰጡት አስተያየት አለመኖሩን ገልጸዋል። የታንዛኒያ ብሔራዊ ምርጫ ኮሚሽን ሊቀመንበር ሰሚስቶክለስ ካዮጄ በበኩላቸው ስሞታውን ውድቅ አድርገዋል። ድምጽ መስጫዎቹ ላይ ተቋማዊ ምልክት ተደርጎባቸዋል የሚለውን ክስ ዜጎች እንዳይቀበሉት መክረዋል። ሊቀመንበሩ በማህበራዊ ሚዲያ ላይ የሚናፈሱ አንዳንድ ወሬዎች ያልተጨበጡና መሰረት የሌላቸው መሆናቸውን ለምርጫ ኮሚሽኑም እስካሁን የቀረበ ስሞታ አለመኖሩንም ተናግረዋል። እስካሁን የወጣው የምርጫ ውጤት እንደሚያሳየው በፕሬዝዳንት ጆን ማጎፉሊ የሚመራው ገዢው ፓርቲ እየመራ መሆኑን አመልክቷል። ኬንያ ውስጥ ለኮሮና ቫይረስ የተጋለጠ ሰው ቁጥር በ20 ከመቶ ማሻቀቡን የሀገሪቱ ጤና ሚኒስትር ትላንት አስታውቋል። የጤና ሚኒስትሩ ሙታሂ ካጎይ ዛሬ በሰጡት መግለጫ ከሰኞ እስከ ትላንት ሐሙስ በነበሩት 4 ቀናት ውስጥ የሞተው ሰው 54 መድረሱን ተናግረዋል። ይህም አጠቃላዩን የሞት ቁጥር ወደ 964 ያደርሰዋል። 1084 ህሙማን በተለያዩ የጤና ተቋማት ህክምና እየተሰጣቸው ሲሆን ከነዚህ ውስጥ 35ቱ በጽኑ የታመሙ መሆናቸውን ዳዊት ገልሞ ከናይሮቢ ያደረሰን ዘገባ አመልክቷል። የአይቬሪ ኮስት መራጮች ነገ ቅዳሜ ፕሬዝዳንታቸውን ይመርጣሉ። ስልጣን ላይ ያሉት ፕሬዝዳንት አላሳን ኦትዋሬ ለሶስተኛ የስልጣን ዘመን ይበቁ እንደሆነም ይለያል። ፕሬዝዳንት ኦትዋሬ ትላንት ብዙ ሺህ ደጋፊዎቻቸውን ሲቀሰቅሱ ባሰሙት ንግግር ድምጽ ከመስጠት ወደ ኋላ እንዳትሉ፣ የምርጫ ጣቢያዎችንም ጠብቁ ብለዋል። በሀገሪቱ ባለፉት ሳምንታት የተካሄዱትን የተቃውሞ ሰልፎችና የተፈጸሙ ጥቃቶችን ተከትሎ ከምርጫው ጋር የተያያዘ ሁከት ይፈጠራል የሚል ስጋትም አይሏል። የፊታችን ማክሰኞ ለሚደረገው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሁለቱ እጩ ተፎካካሪዎች የዛሬ የምረጡኝ ቅስቀሳ ዘመቻቸውን 4 የብርቱ ፉክክር ክፍለ ግዛቶች ላይ ያደርጋሉ። ፕሬዝዳንት ዶናልድ ትራምፕ ሚሽጋን፣ ሚኒሶታና ዊስኮንሰን ላይ ቅስቀሳ ያደርጋሉ። የዲሞክራቲክ ፓርቲው ተፎካካሪያቸው የቀድሞ ምክትል ፕሬዝዳንት ጆ ባይደን ደግሞ ሚኒሶታ፣ ዊስኮንሰን እና አዮዋ ውስጥ የምርጫ ዘመቻ ያደርጋሉ። ሚሽጋን እያንዳንዳቸው አንድ ድምጽ ያላቸው 16 የምርጫ ወረዳዎች ያሏት ሲሆን ሚኒሶታና ዊስኮንሰን 10-10 አይዋ ደግሞ 6 የምርጫ ወረዳ ድምጽ አላቸው። በፈረንሳይዋ ኒስ ከተማ 3 ሰዎችን በሰለት የገደለው አጥቂ ማንነት የሀገሪቱ ባለስልጣናት ይፋ አድርገዋል። ተጠርጣሪው ኢብራሂም አውሳዊ የተባለ የ21 አመት ቱኒዚያዊ ወጣት መሆኑን የተገለጸው በሮይተርስ ዘገባ መሰረት ተጠርጣሪው በመስከረም ወር በላምፔዱሳ በኩል በጀልባ ወደ ጣሊያን ከገባ በኋላ በኮቪድ-19 ወረርሽኝ ምክንያት ተለይቶ እንዲቀመጥ ተደርጎ የነበረ ሲሆን 14 ቀኑን ሲጨርስ ከሀገር እንዲወጣ በመታዘዙ በዚህ በጥቅምት ወር ፈረንሳይ ገብቷል። ግለሰቡ በቱኒዚያ የተጠርጣሪ ታጣቂ ነውጠኛ መዝገብ ውስጥ ስሙ የለም። የፈረንሳይ የደህንነት አገልግሎት የማያውቀው ትላንት 3 ሰዎች ከተገደሉበት ጥቃት በኋላ ግን ፈረንሳይ ከፍተኛውን የብሔራዊ ደህንነት ማስጠንቀቂያ ማወጇ ታውቋል። አድማጮች ለሰዓቱ ያስኩላችሁ ዜና ይሄን ይመስላል። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከፍላል። ወደ ቀዳሚ ጉዳይ እንለፍ። ቀጣዩን የአሜሪካ ፕሬዝዳንት የሚለየው ምርጫ ሊደረግ ከሳምንት ያነሰ ጊዜ ብቻ ቀርቶታል። በዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያውያንም በምርጫው ለመሳተፍ እየተዘጋጁ ነው። አንዳንዶቹም ማስቀድመው ድምጽ ሰጥተዋል። ከተወሰኑት ጋር ቆይታ አድርገናል። ቶታም መነካሱ ለ16 አመታት ያክል በዩናይትድ ስቴትስ ውስጥ ኖሯል። ለሶስተኛ ጊዜም ለመምረጥ ተሰናድቷል። አመታትን እየቆጠ ወደ ምርጫ ጣቢያ የሚያመሩበትን ምክንያት ሲያስረዱም
ድምጽ የማስተማርነት ስላለኝ አይምፈልገው ሰው ለመምረጥ ምክንያቱም በአሜሪካ ስኖር እንዱ የሚያስፈልጉ መፍትሄ ለማስከበር የምትፈልገው ሰው መምረጥ አለበት። እንዲሁም ደግሞ ለኮሚኒቲህን ላለው ለኛ ኮሚኒቲን ተገል ለመሆን ለሚያስፈልጉ ነገሮች በሙሉ አንተ ፍለት ካውንስል ስትመርጥ የፈለከው ማረግ እንደምችል ስለሚገባይ ነው።
ለመሆኑ አቶ ታመነ ድምጻቸውን ሊሰጡት ያሰቡትን እጩ ለመመዘን መስፈርታቸው ምንድነው?
ብዙ ነገሮች አሉ። ከብዙዎቹ በጥቂቱ ባነሳ አንደኛ ሁሉ ብዙ ቦታ ኢምፕሎይመንት አለ፣ የስራ እጥረት አለ። ብዙ መስፈርት ያለባቸው ኢንፍራስትራክቸሮች በአካባቢ አሉ። እንዲሁም ከኢትዮጵያ ጋር ያለውን ግንኙነት ያጠናክርልኛል የሚለውን እጩ ለመምረጥ ዝግጁ ነኝ። አዎ በራሴ የገመትኩት ሰው ስላለ እና የገመትኩት ፓርቲ ስላለ ለዛ ድምጽ እንሰጣለን ለመስጠት ተዘጋጅቻለሁ። እኔም ባለቤቴም ልጄም ለመምረጥ ተዘጋጅተናል።
ዩናይትድ ስቴትስ በኮቪድ-19 ቫይረስ ምክንያት በርካታ ዜጎቿን ያጣች ሀገር ናት። ከ200,000 በላይ ዜጎቿን አንድ አመት ባለሙላ ጊዜ ውስጥ በቫይረሱ አጣለች። የቫይረሱ ተጽዕኖ በሁሉም መስኮች ላይ አርፏል። የቫይረሱ ስርጭት ድባብ ምርጫው ላይ የሚያሳድረው ተጽዕኖ ባይካደም የተቀመጡ አሰራሮች የመራጮችን ደህንነት የሚያስጠብቁ በመሆናቸው ትውልደ ኢትዮጵያውያንን ከመምረጥ ያግዳል ብሎ እንደማያምን የነገረን ደግሞ ቴዎድሮስ በፍቃዱ ነው።
አይ በርግጥ እኔ ብዙም ያግዳቸዋልን ብዬ አልገምትም። ምናልባት አሁን እኔ እንግዲህ እንደ አብዛኛው እኔ የምኖራት ያለ አሁን ሜሪላንድ ይባል ያው ዲሞክራሲ ሆኑ ኢንተርኔት ስቴቶች ናቸው። ሜሪላንድ፣ ቨርጂኒያ ማይባል እነሱ አይ ቲንክ ብዙም ችግር የለባቸው መስለ ይሄ የምርጫ ሳጥን ማቅረብ እና አሁን ለምሳሌ እኛ አካባቢ በየቦታው አለ፣ በየከተማው አለ ብዙ። ስለዚህ እንደውም ቀለል ያደርጋል ብዬ ነው ማስበው። የዛ ሰዓት ወጣ ብለ መመረጥ ሲያል ግን የለፍለት ከሆነ ምናልባት ብዙ ሰልፍ ይኖራል፣ ብዙ የሚያሸግርና አንዳንዴ ልሰንፍ ትችላለህ። የዛን ሰዓት ወጣ ይሄን ሁሉ ሰልፍ ምናምን ብለ አሁን ግን ቀደም ብለ መምረጥ ትችላለህ። አሁን እንደውም እኮ እንደሰማሁት ከሆነ አይ ቲንክ 50 ሚሊዮን በላይ ሰዎች ኦልሬዲ መርጠዋል፣ ይሄን ጨምሮ ማለት ነው። እና ምንድነው ይሄ እንግዲህ የሚያነሳሳው ያው ቀለል ወላክቻለሁ አሁን ምክንያቱም አንደኛ ከሰው ጋር እንዳትነካካ ሰው አለ፣ አያሰጋህም ብዙም ሰልፍም አይኖርም።
እስከዛሬው ቀን ድረስ ከ80 ሚሊዮን በላይ አሜሪካውያን ድምጻቸውን በፖስታ ቤት በኩል በሚላክ ቅጽ አማካኝነት አስቀድመው ሰጥተዋል። ከ8 አመታት በላይ በዩናይትድ ስቴትስ ውስጥ የኖረው ቴዎድሮስ በፍቃዱ አንዱ ነው። ቴዎድሮስ ድምጹን ያልተስማማበትን አስተዳደር ለመቀየር እንደሚጠቀምበት ያውሳል።
እኔ በርግጥ ዘንድሮ ያነሳሳኝ ያው ብዙ መልኩን እናየው እንችላለን። አሁን ዋይት ሃውስ ውስጥ ያለው አገዛዝ ማለት እኔ በመፈልገው መልኩ እንሄድ አይደለም። በርግጥ ከተለያዩ ነገሮች አንግል ብታይ ለምሳሌ ኢሚግሬሽን ጋር ተያያዘ ከዚህ ከተለያዩ ወቅቶች ጋር እንደዚህ ከዘረኝት ጋር እንደዚሁም አገሪቷን የሆነ በመከፋፈል ነገር ውስጥ ያለ ነገር ስላለ ትንሽ እሱ አይመችም አልደግፈውም ይሄን ነገር። ሁለተኛ ደግሞ ያው እንደ አንድ ያው ትውልደ ኢትዮጵያዊ ስለዚህ አንተ ስለምንኖርበት ሀገር ስለ አሜሪካ ብቻ ለምታስበው ሌላ ነው ስለ ሀገርም ታስባለህ። ስለዚህ እዚህ ያለው አድሚኒስትሬሽን አሁን ያለው አድሚኒስትሬሽን ስለ ሀገር ምን ያለ ታስባለህ ያን ነው እና ያን አይተህም ደግሞ ያው ራስን አቋም ተስካለ። ስለዚህ በዚህ መልኩ ነው ዘንድሮ ነው አመረጠ ወሰንኩኛ ከሸለ
ቴዎድሮስ ድምጹ ሊሰጣቸው ያሰበው ለዲሞክራቱ ጆ ባይደን ነው። እሳቸው ቢያሸንፉ መፍትሄ ሊያገኙላቸው ይችላሉ የሚላቸውን ጉዳዮችም እንዲዘረዝራል።
ዘረኝነትን ትንሽ ያው እንደዚህ ቢካፍለውን ነገር አንድም ያረግ አንድ ያስፈልጋል። ሁለተኛ ደግሞ እንዳልኩ እንደ ትውልደ ኢትዮጵያዊ ይሄ አድሚኒስትሬሽን ለምሳሌ አሁን ያለው አድሚኒስትሬሽን በጣልቃ በመግባትና ትንሽ ፒያን በሚጎዳ መልኩ ወደ ትንሽ ሚዛን ያየጎደለው ነገር የሚደረግ ነገር አለ። ስለዚህ ሚዛናዊ ሆኖ የሚያራምድ መንግስት ቢኖር ያደስ ይለኛል። ስለዚህ ይሄን ያሟላል የምገምተው ለምሳሌ ያው ምናልባት እኔ አክቹዋሊ ያው እንደ ዲሞክራሲ ነው ብዬ ነው አሁን አክቹዋሊ እንትን ነው። ስለዚህ አሁን እሱ ያሟላል ብዬ ማሰባቸው ባይደን ማለት ነው። ይሄን እንደ ያሟላል ብዬ አስባለሁ። ኢሚግሬሽንን ትሪት ከማድረግ አሁን ለምሳሌ በትራምፕ በኩል ያለው አድሚኒስትሬሽን ኢሚግራንቶችን እንዴት ትሪት እንደሚያደርግ አለው የሚያውቀው ነው። በሜክሲኮ ድንበር በኩል ለምሳሌ ምጽ እንዴት እናትና ልጆችን መለያየት የሆነ ትንሽ ለመስማት ትንሽ የሚከብዱ ነገሮችን የሚያደርግ ነገር አለው። ከዛም ነገር ስላለ እና አንዳንዴም ደግሞ ሪስፖንስብል የሚሆንበትም ነገር ስላለ ያው ኃላፊነት የጎደለውም ነገር ይኖራል። ስለዚህ ይሄንን ቀርፎ የሚያስተካክል ያው መንግስትና አድሚኒስትሬሽን ሲመጣ ደግሞ ወደሱ ታዝነብላለ እኔ
የዛሬ 4 ዓመት ለምርጫ ቢመዘገብም የቅድመ ምርጫውን ሂደት በመመልከትና በመዘናጋት ድምጽ ሳይሰጥ በመቅረቱ የደገፋቸው ሂላሪ ክሊንተን መሸነፋቸው ያልደገፋቸው ትራምፕ ደግሞ ማሸነፋቸው ትምህርት እንደሆነ የሚናገረው ከ8 ዓመታት በላይ በአሜሪካ የኖረው ዮሐንስ ፍሳ በበኩሉ የስደተኞች ጉዳይ ያሳስበዋል።
ለኔ ቁልፍ የምላቸው ጉዳዮች አሉ። ስለዚህ ኢትዮጵያዊ ደግሞ እኔ ወገኖቼ ከኢትዮጵያም ሆነ ከሌሎች ሀገራት ለትምህርት ሊሆን ይችላል ለስራ ሊሆን ይችላል በአግራቸው መንግስት ሚስትሪ ተደረገው ሊሆን ይችላል የሚመጡበት ሀገር ያለምንም ስቃይ መጥተው ተምረውም ሆነ ሰርተውም ሆነ ይሄነች አሜሪካ እና ይሄንን ደግሞ ባይደን ወደ 11 ሚሊዮን የሚሆኑ ወረቀት የላቸውን ወረቀት እንዲያገኙ አድርጋለሁ ብሎ ቃል ገብቷል። ይሄ አንዱ ነው። እንደ ሰው ደግሞ ስትመለከተው በተለይ አሁን ቦርደር ላይ ያሉ በየቀኑ ምን ሰማው ዜና ነው እናትና ልጅን መለያየት እንደ ሰው ከሰው መውረድ አይሆንም ስትመለከተው።
አሁን ያለውን ስደተኞችን የሚመለከት አሰራር የሚተቸው ዮሐንስ ይህንን ይለውጣሉ ብሎ ለሚያምናቸው እጩ ድምጹን ለመስጠት መሰናዳቱንም ይናገራል። ለዮሐንስ ሌላው አንገብጋቢው ጉዳይ የጤና መድህን ነው።
እዚህ ሀገር ስትሰራ ትንሽ ወገብ አንድ ነገር ቢሆን እድሜ ልክን ከፍለው ማጨርሰው እዳን የሚኖርብህ ልታክም ብትልን አንድ ዶክተር ቪዚት ለማድረግ እኮ ሄደህ ስትወጣ $25,000 ምናምን ነው የሚላክልህ። ስለዚህ ማንም ሰው ሊገዛው የሚችል የጤና የመድን ኢንሹራንስ ያስፈልጋል። ይሄ ደግሞ ባይደን አንዱ ከዝርዝሮች ውስጥ ያስገባው ነገር ነው።
ዮሐንስ የውጭ ጉዳይ ፖሊሲ የዘርና የቀለም መድሎን የመሰሉ ጉዳዮችን በተሻለ ሁኔታ ያስተናግዳሉ ላላቸው እጩ ድምጹን ለመስጠት መሰናዳቱን ነግሩናል። አስተያየት ሰጪዎቻችን እንደዚህ ያለው ሰሞን የተወለዱባትን ሀገር ኢትዮጵያን የምርጫ ባህልና አሁን የሚኖሩባትን ዩናይትድ ስቴትስን የምርጫ ታሪክ ለማነጻጸር አጋጣሚ እንደፈጠረላቸው አልሸሸጉም። አቶ ታመነ ካሱ፣
እጅግ በጣም ብዙ ልዩነት አለ በኢትዮጵያና በዩናይትድ ስቴትስ የምርጫ ስነ ስርዓት ላይ። ምንድነው ምንም ለዚህም አንዳንዴ የሚሰማው ፐርፌክት ባይሆንም ግን ከሀገራችን ከ99% በላይ የተሻለ ነው። ምክንያቱም አንተ ለፈለከው ሰው ድምጽ መስጠት ይችላል የሚያስገድድ የለም። አንድም እሱ ነው ይሄን ሊማሩ የሚገባቸው ደግሞ የመናገር መብትን አንድ ሰው ለመብረጥ ያፈልጉ መቃወም እንደሚችሉ ኢትዮጵያውያን ሊማሩ ይገባቸዋል። ኢትዮጵያ ባለስልጣናት
ዮሐንስ ፍሳ ኢትዮጵያና ኢትዮጵያውያን ሊማሩት ሊያሳድጉት ይገባል የሚለውን በአመታት ኑሮ የተመለከተውን የዩናይትድ ስቴትስን የፖለቲካ ልማድ እንደዚህ ያስረዳል።
የምርጫ ስርዓታቸው ስትመለከት የ200 ዓመት ከፋውንደርስ ይሏቸዋል አሜሪካኖች የምርጫ ስርዓታቸውን ሙሉ ለሙሉ ከዛሬ 200 ዓመት በፊት አባቶቻቸው ያስቀመጡላቸውን አካሄድ ተከትለው ነው። ሲቶቻቸው ያጠብቃም አንድ ጥሩ የሆነ ሲስተም ዘርግተዋል። በርግጥ አሁን አከራካሪ ነገር ነው። ፖፑላር ቮት ያገኘ ሞር ያገኘ ማሸነፍ አለበት ነው አይደለም? 538 ወንበር 270 ያገኘ ነው ማሸነፍ ያለበት የሚለው ትንሽ አከራካሪ ነው። ግን እንዳልከኝ ከዚህ የአሜሪካ ምርጫ ስርዓት ኢትዮጵያ ምን ትማራለች? እኛኮ እንደ መንግስት ከአሜሪካ የቀደምንም ነን። የመንግስት አስተዳደር የገባን ህዝቦች ነበር። ነገር ግን ያንን የሚተገብሩ የመንግስት አመራር ያንን የሚተገብሩ የሚያስፈጽሙ አካላት የሉንም። እንግዲህ ችግሩ ይሄ ነው። ስለዚህ መንግስት ነው ሊማር ይገባልም ብለው እንዴ ዛሬ እኮ አንዱ በመርጫም በፍጥጫም እኮ የሚልበት ጊዜ ላይ ደርሰናል። እና ይሄንን ነፃ የዲሞክራሲን አስተሳሰብ ፍልስፍና ኢትዮጵያ በመንግስትም ደረጃ በማህበረሰብም ደረጃ ተቀብለን የሚወክለን ሰው መርጠን ማንንም ሰው በሐሳቡ የማይፈረጅበት ማንንም ሰው በአመለካከቱ በእምነቱ የማይታሰርበት የማይገረፍበት የመረጠውን አካል ፍትሃዊ በሆነ ሁኔታ ዓለምንም መጭበርበር መጭበርበር የሚለው ቃል እኮ አብዛኛው ዘርም ሰማው ዘይለም። ምናልባት አሁን ከዚህ ከኮቪድ ጋር በተገናኘ አሜሪካን ሀገር ይሄ የምርጫ ባሮቶች ምክንያቱም ሰው ኮቪድን ፍራቻ አሜሪካን ሀገር በአብዛኛው ኦንላይን እያደረገ ነው ምርጫው። እና ይሄ ነገር ምናልባት ሪዛልቱን ትንሽ ሊያበላሽ ይችላል ምናም ይላሉ። ይሄ ጊዜያዊ ተጽዕኖ ነው። እኛ ሀገር ግን ስትመጣ አንድ ሰው ተጭበርብሯል ብሎ ነው የሚያስበው ሲጀመር ማለት ነው። እና ይሄ አስተሳሰብ በዚህኛው በነፃ የዲሞክራሲ እዚህ ሀገር የትክክለኛ የዲሞክራሲን ህግጋት በተከተለ መልኩ ሲሄድ ስትመለከት እኛም ይሄንን ሌጋሲያቸውን አይተን እንግዲህ ይኸውልህ በተግባር ለመምረጥ የተዘጋጀን ያለ ነው።
የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፊታችን ማክሰኞ ይከናወናል። ከሪፐብሊካኑ ዶናልድ ትራምፕ እና ከዲሞክራቱ ጆ ባይደን መካከል ቀጣዩን የሀገሪቱን መሪ ለመምረጥ ከ150 ሚሊዮን በላይ አሜሪካውያን ተመዝግበዋል። የአሸናፊዎች የአመራር ብሂል የእያንዳንዱን አሜሪካዊ ህይወት በቀጥታና በተዘዋዋሪ የሚነካ መሆኑን የሚያነሱ ሁሉም የመምረጥ መብቱን ይጠቀም ዘንድ መጠየቃቸውን ቀጥለዋል። በአሜሪካ ድምፅ ሀብታሙ ስዩም። በመጪዎቹ ዓመታት በተማሪዎች ግብረ ገብ ላይ ትኩረት ሰጥቶ እንደሚሰራ የትምህርት ሚኒስቴር አስታውቋል። በዩኒቨርሲቲዎች ውስጥ የሚታየው የሥነ ምግባር ችግርና ከመስመር የወጣ ጽንፈኝነት ምክንያቱ የግብረ ገብ ትምህርት ማነስ ነው ብለዋል ሚኒስቴሩ ዶክተር ኢንጂነር ጌታሁን መኩሪያ። ዓመታዊው የመምህራን በዓልም ተከብሯል። አስቴር መስጋናው ዝርዝር አላት።
ወይዘሮ አወጣሽ ወልዴ ለ38 ዓመታት በመምህርነት አገልግለዋል። በእነዚህ ዓመታትም ለሀገር አለኝታ ለወገን መከታ የሆኑና በሥነ ምግባር የታነጹ ምሁራንን እንዳፈሩ ይናገራሉ። ካለፉት ጥቂት 10 ዓመታት ወዲህ የሚታየው ሁኔታ ግን ቅሬታ እንደፈጠረባቸው ነው የሚያስረዱት።
እኔ በመምህርነት ኮንስታን 38 ዓመት አስተምሬያለሁ። በፊት በካሪኩለሙ ቅዱና ተቀርጾ ግብረገብ 3 ክፍለ ጊዜ እየተሰጠ ተማሪ ይማር ነበር። ያ በመቅረቱ በአሁኑ ሰዓት ለተማሪ ብልሽነት ዋናው ምክንያት ግብረገባዊ ትምህርት ቤት ባለመስጠት ነው። የግብረገብ ትምህርት ሲማሩ ተማሪዎች በስነ ስርዓት ታላላቆችን የሚያከብሩ፣ አልባሌ ቦታ ላይ የማይውሉ፣ ሰው አክባሪ ሆነው ትምህርታቸውን የሚያከብሩ በመሆኑ ውጤታማ እንደነበርነ ያው ያሳለፍነው ጊዜ እናየዋለን። በተለይ አሁን ከቅርብ ጊዜ ወዲህ በዚህ በ27 አመት የለውጥ ሂደት ውስጥ የተማሪ የስነ ምግባር ብልሽነት ካደራደር እየጨመረ እኛ በነበርንበት ሰዓት ከዛ በፊት ተማሪ መምህር ክፍል ከመግባቱ በፊት አስቀድሞ ገብቶ ሰሌዳ አጥፍቶ በስነ ስርዓት ትምህርቱን ተከታትሎ የሚያስፈልጉትን ነገሮች በሙሉ አሟልቶ ይመጣ ነበር። አሁን በነፍስ ወከፍ የተሰጠውን የትምህርት መማሪያ መጻፍም እንኳን ይዞ የማይመጣ በዘፈቀደ የሚወጣ የሚገባ መምህሩ ቆሞ እያስተማረ ወጥቶ የሚሄድ መምህሩ ቆሞ እያስተማረ ከፍቶ የሚገባ አንጃ ግራንጃ ጉሩምቦ ለጉሩምቦ በእድሜያችን እንኳን ልንከበርበት ያልቻልን ጊዜ ነው እየተመታን እየተሰደብን ነው ያለን። ስለዚህ ይሄን ወጣት ደግሞ ለማስተካከል በመጀመሪያ ደረጃ ማህበረሰቡ ላይ ልቅተል ዲሞክራሲ የሚል ነገር ተሰጥቶት ወጣቱ ልቅ ነው። ወላጅን አይታዘዝ። ወላጅን ያልታዘዘ እኛን በትምህርት ቤት የሚታዘዘናል ይላከናል፣ እኛ ያልነውን ይቀበላል። ውሸት ነው። ለዚህ ነው ስራቱ እየበዛ ይሄዳል። መማር አይፈልግም፣ ይፎርፋል። ስንናገረው መብቴ ነው ይላል። መብቱን እንጂ ግዴታውን በብዛት የማያውቅ ጀነሬሽን የተፈጠረበት ሰዓት ነው። ስለዚህ ለወደፊቱ የምለው እኔ ይህ በአዲሱ ካሪክለም በእውነት የግብረ ገባዊ እሴት ተፈጥሮ ተማሪዎች እንደ ማንኛውም ሳብጀክት 2 ፔሪድም 3 ፔሪድም ግብረ ገብ ቢማሩ አዲስ ትውልድ እናፈራለን። ይሄ ተበላሽውን ነገር ማስተካከል እንችላለሁ የሚል እምነት አለኝ። የመምህራንም ሁሉ ሐሳብ ይሄ ነው።
የ12 ተኛ ክፍል ተማሪ የሆነው ቅዱስ ዋሴ የመምህር ታወጣሽን ሐሳብ ይጋራል።
መምህር አይከበርም፣ ትልቅ ሰው አይከበርም። መምህር ፊትለፊት ላይ ከታየ ተሻርፋውት ነው እንደዚህ ምን ይሄዱ። እንደውም መምህር ምንድነው ለመጀመሪያ ወላጅ አባት ነው ተባለ። ይሄ ግብረ ግብ ትምህርት ታትሞ ካልቀረበ ለተማሪው ይሄ ከብደኛ ይመስል።
የመምህራን አመታዊ በዓል መምህራን ቀውስ ለመቀልበስም ሆነ ለመጪው ጊዜ ብሩህነት ግንባር ቀደም ይናላቸው በሚል መሪ ቃል በባህር ዳር ከተማ ተከብሯል። በዚህ በዓል ላይ የተገኙት የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ በነባሩ ስርዓተ ትምህርት ብቁ ዜጋ ለማፍራት የማያስችሉ ብዙ ጉድለቶች እንዳስተዋሉ ገልጸዋል። እርሳቸው እንዳሉት ከነዚህ ጉድለቶች አንዱ ደግሞ የተማሪዎች ግብረ ገብነት ማነስ ነው። በየትምህርት ተቋማቱ የሚታየው የተማሪዎች ስርዓት አልበኝነትና ከልክ ያለፈ ጽንፈኝነት ኢትዮጵያዊነትን ያደበዘዘና ሀገር የሚባለውን ምስል እስከ ማጥፋት የደረሰ ነው በማለት ተናግረዋል። የዚህ ሁሉ መነሻ የግብረ ገብ ትምህርት አለመኖር ነው ያሉት ሚኒስትሩ በአዲሱ ስርዓተ ትምህርት ግን ትኩረት ከተሰጣቸው ነጥቦች የመጀመሪያው እንደሆነ ገልጸዋል። የመምህርነት ሙያ ከዘር ከብሔርና ከወገንተኝነት ነጻ ሆኖ የሚሰራ ትልቅ ሙያ ነው ያሉት ሚኒስትሩ ይህንን እውን ለማድረግ ግብረ ገብነትን፣ ብዝሃነትንና አንድነትን ያስቀደመ ስርዓተ ትምህርት ይቀረጻል ብለዋል።
ልጆቻችን ግብረ ገብነት ጎድሏል እዚህ ሀገር። ለዚህ ተጠያቂ መሆን ያለበት የትምህርት ስርዓቱ የትምህርት ስራ ላይ ግብረ ገብነትን ከማጉደላችን የተነሳ አሁን ያለው ነገር ያየን እንገኛለን። ስለዚህ ባዲሱ እርሻ ላይ ባዲሱ ስርዓተ ትምህርት ላይ ግብረ ገብነት ዋናው ፒላራችን እንዲሆን እንፈልጋለን። ታላቁን የሚያከብር አባቶችን እናቶችን ሽማግሌዎችን የሚያከብር ትውልድ የሚፈጠርበት ቦታ መሆን አለበት ትምህርት ቤት። ግብረ ገብነት ለአንድ ሀገር መሰረት ለአንድ ሀገር ሰላማዊ ጉዞ አስፈላጊ ነው። ስለዚህ አንዱ ግብረ ገብነት የሚባል ማዳበሪያ ያስፈልጋል። ማዳበሪያ ይሄ ግብረ ገብነት የሚል ማዳበሪያ ያስፈልጋል። ይሄንን እርሻው እንደጎደለው አይተናል። ስለዚህ ይሄኛው ደግሞ ምንድነው ብዝሃነትን አንድነትን በእኩልነት የሚያስተናግድ ማህበረሰብ ትውልድ መፍጠር ይኖርበታል። ይሄ እርሻ ጫፍ ይወጣ ጥግ የተሳበ ጽንፈኛ በአንድ ወገን ብቻ የተለጠጠ መሆን የለበትም። ኢትዮጵያ ሀገራችን እንደ ባህሪዋ እንደ አፈጣጠሯ አምላክ ፈጥሮ እንደሰጠን ብዙ አንድ ህዝብ ነን። በየዩኒቨርሲቲዎቻችን በየከፍተኛ ትምህርት ተቋሞቻችን ይህንን ማስተናገድ የሚችል ትውልድ መፍጠር የምንችለው ከታች ነው። ብዙም ነን አንድም ነን። ይሄንን አስረግጦ አምኖ ኢትዮጵያ አንድ ናት፣ ኢትዮጵያ ብዙ ናት፣ አንድ አካል አንድ ሰውነት፣ እኔ ብዙ የብዙ አካላት ጥርቅም ሰው ነኝ፣ እጅ ብቻ አይደለሁ፣ አይን ብቻ አይደለሁ፣ ጆሮ ብቻ አይደለሁ፣ እግር ብቻ፣ ጉበት ብቻ፣ ኩላሊት ብቻ አይደለሁ። ስለዚህ ይሄንን በግልጽ በየትምህርት ቤቶቻችን ልጆቻችንን መመገብ ማወቅ ማስተናገድ ለአንድነታችን የማንደራደር ለብዝሃነታችን የማንደራደር ብዙ አንድም እንደሆነ ይሄ ማዳበሪያ ይሄ እርሻ ያስፈልጋል። ይሄንን ማዳበሪያ እንደጎደለው አይተናል።
ኮቪድ-19 በኢትዮጵያ ከተከሰተ ወዲህ በተለይ በትምህርቱ ዘርፍ ጥቁር ጥላ እንዳጠላ የተናገሩት ዶክተር ጌታሁን ቀውሱን ለመቀልበስ የመምህራን ሚና ከፍተኛ እንደሆነ ጠቁመዋል።
ትምህርቶቻችን 7 ወር ያክል ከተዘጉ በኋላ አሁን እየተከፈቱ ይገኛሉ። በዚህ በትምህርት ቤት የመክፈት ንቅናቄ ውስጥ መምህራኖቻችን እያበረከቱ ያሉትን ታላቅ ሀገራዊ ኃላፊነት በሁሉም የሀገራችን ክልሎች እያበረከቱ ያሉትን የሀገር ፍቅር እንዳላቸው ያሳወቁበትን በዚህ ዳግም ትምህርት ቤቶችን ለመክፈት እያደረግን ባለነው ንቅናቄ ውስጥ መምህራኖቻችን እያደረጉ ያሉትን ተጨማሪ ጫና ለመሸከም ተጨማሪ ኃላፊነት ለመሸከም ራሳቸውን ሰጥተው ስራ የጀመሩትን ከዚህ በኋላ በሚከፈቱት ትምህርት ቤቶች ኃላፊነት ለመውሰድ የተዘጋጁትን መምህራኖቼ እጅግ አድርጌ ማመስገን እፈልጋለሁ።
በመጨረሻም ቀደም ሲል በመምህርነት ሙያ ላሳለፉና በአሁኑ ሰዓት በሌላ ሙያ ተሰማርተው የሚገኙ ዜጎች እኔም አስተምራለሁ የሚለውን የ45 ቀን ጥሪ ተቀብለው በማስተማር የዜግነት ግዴታቸውን እንዲወጡ ጥሪ አቀርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ስላመሻችሁ በእጅጉና አመሰግናለን። አብታሙ ዝዩን በመስተንግዶ፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ቆይተናል። የመርሃ ግብሩ አርታኢ ደግሞ ትዝታ ብላችሁናት። መልካም ምሽት ይሁንላችሁ። መልካም ሳምንት ማክተል።